ይህ ምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየስፍራው ሆናችሁ የአገርን ግዳጅ ለመወጣት በጦር ሜዳም ሆናችሁ ከቤተሰቦቻችሁም ጋር አንድ ላይ በመሰባሰብ ወይንም ከጓደኞቻችሁ ጋር በመሆን ወይንም ለብቻችሁ በመሆን ከጌታ ማዕድ እነሆ ለመመገብ የቀረባችሁትን ታላላቆችና ታናናሾች እግዚአብሔር ሰላም ይብዛላችሁ፣ እንደምን አመሻችሁ እያልን የዛሬውን ዝግጅታችንን እንጀምራለን። በዛሬው ምሽት ክፍለ ጊዜ ጥናታችን የኦሪት ዘዳግም ምዕራፍ 5ን ተመልክተን ወደ ምዕራፍ 6 እንሸጋገራለን። እስቲ አምላካችንን በዚህ ዝማሬ ከፍ ከፍ እናድርገው። ስለዚህ ዝማሬ እግዚአብሔርን አብዝተን እናመሰግናለን። በእውነት ሰውን ከጭንቀት ከዚህ ዓለም ጉድፍ ከዚህ ዓለም መከራና በሳ ሁሉ የሚያሳርፈው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። እናመስግን። በሰማይና በምድር ላይ የምትገዛ ልዑል እግዚአብሔር አምላካችን ሆይ እጅግና መሰግናለን። እግዚአብሔር ሆይ ያሳረፍከን ከጠላትም ኃይል የታደከን አንተ ነህ። ከጨለማ ወደሚደነቅ ምብርሃን የጠራህን አንተ ነህ። ልጅህን ጌታ ኢየሱስ ክርስቶስን መስዋዕት አድርገህ ስለኛ ስለሰጠህን እጅግና መሰግናለን። እግዚአብሔር ሆይ በዚህች ሰዓት ደግሞ እኛ ባሪያዎችህ ካንተ ለመስማት ስራትንም ለመማር ቃልን ደግሞ እግዚአብሔር አምላካችን ሆይ በልተን እንድናድግ አጥንት ወደ መቆርጠምም ደረጃ እንድንደርስ ከዳዴነትም ደግሞ ቆሞ ራስን ችሎ ወደ መሄድ ጌታዬ እንድታመጣን ኖ ሁለንተናችንን አዘጋጅተን በፊትህ አለን። በዚህ ራዲዮ ማካይነት እግዚአብሔር አምላካችን ሆይ ቃልን እንድትናገረንና እንድታስተምረን እንጸልያለን። መንገድህን እግዚአብሔር ሆይ አሳየን። ፈቃድህንም ደግሞ ለባሪያዎችህ ግለጥ። በዚህች ሰዓት በተለያየ አይነት ሁኔታ ውስጥ ሆነው እግዚአብሔር አምላኬ ሆይ አንተን የሚጠባበቁትን ቃልህንም ለመስማት የቀረቡትን ሁሉ እኔ ባሪያ ጸልያለሁ፣ አንተ እንደ መሻታቸው እንደ ፍላጎታቸው ጌታ ሆይ እንድትገናኛቸው ለምንሃለሁ። ጊዜውንና ሰዓቱን ሁሉ ባርክልን። በውድ ልጅህ በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን የአስሩ ትእዛዛትን በድጋሚ መነገር ወይም መሰጠትን አስመልክቶ ሶስቱን አንድ በአንድ ተመልክተን ነበር። በተመለከትነው ክፍለ ጊዜያችን ውስጥም ደግሞ ሶስቱ ትእዛዛት እግዚአብሔርን በሚመለከት የሚናገሩ ነበሩ ብለናል። ዛሬ ደግሞ ሰውን በተመለከተ ወደሚናገረው ክፍል እንመጣለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘዳግም ምዕራፍ 5 ቁጥር 16 አውጡ። ኦሪት ዘዳግም ምዕራፍ 5 ቁጥር 16 ተመልከቱ። አድማጮች ቀደም ብለን እንደተመለከትነው በትላንትናው ምሽት ክፍለ ጊዜያችን እንዳጠና ነው ሶስቱ ትእዛዛት እግዚአብሔርን የሚመለከቱ ነበሩ። አሁን ሰውን በሚመለከት ወደሚናገረው ክፍል መጥተናል። እንዲህ ይላል፣ እግዚአብሔር አምላክ እንዳዘዛባትህንና እናትህን አክብር። እግዚአብሔር አምላክ በሚሰጥህ ምድር ላይ እድሜ እንዲረዝም መልካምም እንዲሆንልህ ይላል። ይህ ትእዛዝ የእግዚአብሔርና የሰውን ድርሻዎች እንዳካተተ አምናለሁ። በማደግ ላይ ላለ ታናሽ ሰው እናትና አባት የእግዚአብሔር ምሳሌ ምትክ ናቸው። ትንሹ ልጅ ወደ እናትና አባቱ ቀና ብሎ ይመለከታል። መሆንም ያለበት እንዲሁ ነው። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው ይላል። ምሳሌ ምዕራፍ 1 ቁጥር 8ን ይመለከቷል። መጽሐፈ ምሳሌ ምዕራፍ 1 ቁጥር 8 አድማጮቼ ልጆቻቸው ትንሽ ሳሉ የእግዚአብሔር ምሳሌ ወይም ምትክ የሚሆኑ እናትና አባት ናቸው። አይደለም እንዴ? ይህ የተፈጥሮ ሕግ ከመሆኑም በላይ የዘላለም እውነት ነው። አስተዋላችሁ? የእግዚአብሔር ምሳሌ ወይም ምትክ የሚሆኑ እናትና አባት ናቸው። እነዚህ ሰዎች ወደ ተስፋይቱ ምድር በሚገቡ ጊዜ እናትና አባቶቻቸውን ማክበር ነበረባቸው። ወዳጆቼ ሆይ ይህንን ትእዛዝ የማታስከብር አገር አትባረክም። በቃ በአሁኑ ጊዜ አድጓል በሚባሉትና በእኛም አገር ጭምር ትልቁ ችግር ይሄ ነው። ሁሉም እናትና አባቶች ለዚህ ክብር ብቁ ናቸው ማለት እንደማይቻልም እረዳለሁ። እግዚአብሔር ለወላጆችም የሚለው አለው፣ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላል። ኤፌሶን ምዕራፍ 6 ቁጥር 4ን ተመልከቱ። ኤፌሶን ምዕራፍ 6 ቁጥር 4 ሁለቱ ትእዛዛት አብረው የሚሄዱ ናቸው።
ቁጥር 17 እንመልከት። አትግደል ይላል። በዚህ ስፍራ መግደል ተብሎ የተጠቀሰው ቃል ረቀቅ የሚላት ተረጓጓም አለው። ይህም ራትሳክ የተሰኘው የዕብራይስጥ ቃል ሲሆን ልብ በሉ መግደል የሚለው ቃል በዕብራይስጥ ቋንቋ ራትሳክ የሚል ሲሆን ትርጉሙም ተዘጋይቶና አስቦ መግደል ነው። መሰናዶን ያካትታል ማለት ነው። ሰው ሰውን ሲገድል አስቀድሞ ያስባል፣ ያቅዳል፣ ያልማል፣ ድርጊቱንም ይፈጽማል። ይህንን ያካትታል ማለት ነው። እናም አስበህና ተዘጋጅተህ አትግደል ይላል። ስለሆነም ግላዊ ነው። ይህ ቃል በውስጡ አስቀድሞ የተውጠነጠነ ንግድያ ይዟል። ይህም ከቁጣ ወይም ከማሳዘን የመነጨ ሊሆን ይችላል። አስተዋላችሁ? ይህም ከቁጣ ወይም ከማሳዘን የመነጨ ሊሆን ይችላል። ይህ ከጦርነት ጋር ምንም ተዛምዶ የለውም። ከጥቂት ጊዜ በኋላ እግዚአብሔር በዚያች ምድር ያሉ ጠላቶቻቸውን እንዲያጠፉ ማዘዙን እንመለከታለን። ይህ ትእዛዝ ለጦርነት በወጣ ወታደር ላይ ተፈጻሚነት አይኖረውም። አንዳንድ ጊዜ ደብዳቤዎቻችሁን ስናነብ እኔ ክርስቲያን ነኝ ወታደርም ሆኜ እነሆ በጦር ሜዳ ወይም ደግሞ በጦር ግንባር እገኛለሁ፣ ስለዚህ እንዴት በጠላቴ ላይ ተኩሼ እገላለሁ የሚልን ጥያቄ የምትጠይቁናላችሁ። ይህ ትምህርት እውነተኛ መልስ ሊሆናችሁ ይችላል ወዳጆቼ። ከጥቂት ዓመታት በፊት አንድ ወጣት ወደ ዘመቻ ለመሄድ እንደማይፈልግ ነገረኝ። ይህንኑ ሲያብራራም በጦር ሜዳ ያናደደኝ ሰው የለም፣ ስለዚህ ሰው ለመግደል ወደዚያ አልጓዝም አለ። በዚያ ያናደደው ሰው አለመኖሩ መልካም እንደሆነ በመግለጽ መለስኩለት። ነገር ግን የዚያ አይነት ባላንጣ ቢኖረውና እርሱን ለመግደል ቢወጣም በነፍሰ ገዳይነት መጠየቁ አይቀርም። ልብ በሉ አድማጮቼ ሆይ፣ ለመንግስት የሚኖረንን ድርሻ በምንነጋገርበት ጊዜ ይህንን በሰፊው እንመለከተዋለን። ዘጠነኛው ትእዛዝ በውጊያ ላይ ላለ ሰው የተሰጠ አይደለም። ቁጥር 18ን ተመልከቱ። አታመንዝር ይላል። በወሲብ ጉዳይ ውሉን በሳተ ዘመን እየኖርን ያለ ነው። ማንኛውም ምርት ከወሲብ ጋር የተያዘ ማስጠያቂያ ይጠቀማል። በዙሪያችንም ሆነ በእያንዳንዱ ሰው እጅ የምንመለከተው ይህንኑ ነው። የእግዚአብሔር ትእዛዝ ዛሬም እንደጸና ነው ወዳጆቼ። አልጨመረም፣ አልቀነሰም። አታመንዝር ይላል። አዳመጣችሁኝ? አታመንዝር ይላል። ዛሬ አገራችንን ወደ ኋላ እያስቀረ ያለ ታላቅ ኃጢአት ቢኖር ይኸው ምንዝርና ነው። ቁጥር 19 አትስረቅ። አድማጮቼ ዛሬ ከታላላቅ በገበያ አዳራሾች ወይም በባንኮች ላይ ስርቆት በማካሄድ ጉዳይ የሚታሙ ብዙ ሰዎች የሉም። ነገር ግን የመዝረፉ ምኞት በብዙዎች ልብ ይገኛል። በልባችን ያሉት ምኞቶቻችን በኃጢአት የተሞሉ መሆናቸውን ጌታ ኢየሱስ ክርስቶስ አስተምሯል። ይህን ልብ እንድትሉ ፈልጋለሁ። በልብ ያለ ጥላችን አንድን ሰው እንደ ነፍሰ ገዳይ ሊያስጠይቀው ይችላል። በሌላም ስፍራ ጌታ ኢየሱስ ክርስቶስ ሲናገር ወደ ሴት ያየ በልቡም የተመኘ ከእርሷ ጋር አመንዝሯል ይላል። እንዲሁም የልብ ምኞት አንድን ሰው በምንዝርና ያስጠይቀዋል። ይህንን መሳት የለብንም። ቁጥር 20 እስከ 21 ያለውን ደግሞ እንመልከት። በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህ ሚስት አትመኝ። የባልንጀራህን ቤት እርሻውንም ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ ይላል። ስለ መመኘት የተሰጠ ትእዛዝ የሌላውን ሰው ቦታ ወይም ደረጃ መከጀል በራሱ ኃጢአት መሆኑን ይጠቁማል። ሙሴ ለዚህ አዲስ ትውልድ ጉን በቀጥታ ከእግዚአብሔር የተቀበለበትን አስደናቂ ልምምድ ይተርካል። እስቲ ከቁጥር 23 እስከ 26 ያለውን ረጋ ብለን እንመልከት። ተራራው በሳት ሲነድ ከጨለማው ውስጥ ድምፅን በሰማችሁ ጊዜ እናንተ የነገዶቻችሁ አለቆች ሽማግሌዎቻችሁም ወደ እኔ ቀርባችሁ አላችሁም፣ እነሆ አምላካችን እግዚአብሔር ክብሩንና ታላቅነቱን አሳይቶናል፣ ከሳቱም ውስጥ ድምፅን ሰምተናል። እግዚአብሔርም ከሰው ጋር ሲነጋገር ሰውየውም በሕይወት ሲኖር ዛሬ አይተናል፣ አሁን እንግዲህ ይህች ታላቂቱ እሳት ታቃጥለናለችና ለምን እንሞታለን? እኛ ያምላካችንን የእግዚአብሔርን ድምጽ ደግሞ ብንሰማ እንሞታለን። ከስጋ ለባሽ ሁሉ እኛ እንደሰማን በሳት ውስጥ ሆኖ ሲናገር የአምላክን ድምጽ ሰምቶ በሕይወት የኖረ ማነው ይላል። በእንዲህ አይነት አስፈሪ ሁኔታ ነበር ሙሴ ተጠግቶ እንዲሰማና ትእዛዙን እንዲያስተላልፍላቸው የፈለጉት። አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ፣ አምላካችንም እግዚአብሔር ላንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርጋለን ይሉታል። ዘዳግም 5 ቁጥር 27ን ይመለከቷል። ዘዳግም ምዕራፍ 5 ቁጥር 27 የእስራኤል ልጆች ሕጉን ለመጠበቅ ቃል ገብተው ነበር፣ ግን በተግባር ላይ አላዋሉትም። አሁን ደግሞ እግዚአብሔር ስለ ሕዝቡ ያለውን የልብ ጩኸት ስሙ። ለነርሱ ለዘላለምም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁልጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው ይላል። ቁጥር 9ን ይመለከቷል። ችግሩ ሕዝቡ ሕጉን ለመጠበቅ አለመቻላቸው ነው። በተስፋይቱ ምድር ስለሚኖሩ እነዚህ ሰዎች በምቹ ሁኔታ ይመላለሱ ነበር። ሕጉ የተሰጠው ለመሬት ብቻ ሳይሆን ለሕዝቡም ጭምር ነው። ነገር ግን ሕጉን ለመጠበቅ አልቻሉ። ይህ ለኛም ትምህርት መሆን አለበት ወገኖቼ። ልክ እነርሱ ሕጉን መጠበቅ እንዳልቻሉ እኔና እናንተም ይህንኑ ማድረግ ተስኖናል። ዛሬ ልብ በሉ፣ ሕጉ ከፊት ለፊታችን እንደ ተቀመጠ መስታወት ነው። ልንመለከተው ይገባናል። ያኔ ሁላችን ኀጢአተኞች መሆናችንን ይነግረናል። በመታጠቢያ ቤት ያለ መስታወት በፊታችን ላይ ያለችን ትንሿን ጉድፍ ያሳየናል። ግን መስታወቱ ያችን ጉድፍ አያጥባትም ወይም ደግሞ አንሳት ብሎ አይነግረንም። ሕጉ ኀጢአታችንን ያሳየናል፣ ነገር ግን ሊያድነን አይችልም። በምንም መልኩ መስታወቱ ያችን ጉድፍ አያስወግድም። ወደ መታጠቢያው ገንዳ ተጠግተን ልንለቀለቀው ወይም ደግሞ ልንታጠበው ይገባል። ሕጉ መታጠብ እንድንጀምር የሚነግረን መስታወት ነው። ወደ ክርስቶስ እንድንመጣ ይነግረናል። አስተውሉ ወገኖቼ፣ ከኀጢአት ሁሉ የሚያነጻንና የሚያጥበን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ብቻ ነው። አስተዋላችሁ? ከኀጢአት ሁሉ የሚያነጻንና የሚያጥበን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ብቻ ነው። የሕይወትን ምንጭ አየው ሲወጣ ከመስቀሉ፣ ከዚያ የታጠቡ ሁሉ ከኀጢአት ይነጻሉ የሚል መዝሙር ድሮ ይዘመር ነበር። ተመልከቱ፣ ዋናውና አስፈላጊው ነገር ሕግጋቱን ማጽደቅህ ወይም እነርሱን ማሰላሰል አይደለም። ወዳጄ ሆይ ዋናው ነገር ጠብቀሃቸዋል ወይ የሚለው ነው። እውነተኛ ሰው ከሆንክ ብቃት እንደሌለህ ትረዳለህ። ያ ማለት ደግሞ አዳኝ ያስፈልግሃል ማለት ነው። ኑና እንዋቀስ ይላል እግዚአብሔር። ኀጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ይላል። ኢሳይያስ ምዕራፍ 1 ቁጥር 18ን ተመልከቱ። ኢሳይያስ ምዕራፍ 1 ቁጥር 18 ወደ ክርስቶስ ስትመጣ እርሱ ይቅር ይልህና ጽድቅ ካልሆነ ነገር ሁሉ ያነጻሃል። ያኔ በፊቱ ያለምንም ነውር ትሆናለህ፣ እግዚአብሔርም ይታደግሃል። ከጠላት እጅ ከመንጋጋውም ሁሉ ፈልቅቆ ያወጣል። በነጻነት ትራመዳለህ፣ በነጻነት ትኖራለህ፣ በነጻነት ትገባለህ፣ በነጻነት ትወጣለህ። እግዚአብሔር ይርዳ ወዳጄ ሆይ። በጌታ የተወደዳችሁ አድማጮች፣ እንግዲህ የምዕራፍ 5 ትምህርታችን በዚህ ላይ አበቃ። ከዚህ ዝማሬ በኋላ ደግሞ የምዕራፍ 6 ትምህርታችንን ጌታ በረዳን መጠን አብረን እንመለከታለንና በዚህ እንቆይ። ባደባባይ አቁመ ለሰዎች እጅ መጠቋቁሚያ አላደረገኝም ጌታ። አሁን ወዳጆቼ የሰውን ጉድ የሚሸፍን ገመና ከታቻችን ጌታ ኢየሱስ ክርስቶስ ብቻ ነው። አጥፍቷል በድሏል ይያለ ጣቱን አይቀስርብን በፍቅር ጣቶቹና እጆቹ እየደባበሰን ልጄ ሆይ ተመለስ ይለናል። እግዚአብሔር የተመሰገነ ይሁን። የዚህ የምራፍ 6 አብያሳቡ ፍቅርና መታዘዝ የሚል ነው። ጻፍ አደረጋችኋቸው። የምዕራፍ 6 አብይ ሐሳቡ ፍቅርና መታዘዝ የሚል። አድማጮቼ ቀደም ብለን እንዳየነው ሁሉ በዘዳግም መጽሐፍ ላይ ለሁለት ቃላት አጽንኦት ተሰጥቷል። እነርሱም ፍቅርና መታዘዝ ናቸው። እኛ ልንገምት እንደምንችለው ቃላቱ ሕግና መታዘዝ አይደሉ። በጽንሰ ሐሳብ ደረጃም ቢሆን እንኳ እግዚአብሔር በሰጠን ሕግ ፍቅሩን ገልጧል። የሕግ ታላቁ መርህም ፍቅር ነው። ይህን ጻፍ አድርጉ። የሕግ ታላቁ መርህም ፍቅር ነው። ስለሆነም የወንጌል መርህ ራሱ እንኳን በዘዳግም ውስጥ ተጠቅሷል። አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። እኔና እናንተ ለእግዚአብሔር ያለንን ፍቅር የምንገልጸው በመታዘዝ ነው። ጌታ ኢየሱስም ይህንኑ እንዲህ አስቀምጦታል። ብትወዱኝ ትእዛዜን ጠብቁ ይላል። ዮሐንስ ምዕራፍ 14 ቁጥር 15ን ተመልከቱ። ዮሐንስ ምዕራፍ 14 ቁጥር 15ን ይመለከቷል። ዛሬም ቢሆን ይህ የምንፈተንበት ይሆናል። የምንወደው ከሆነ ትእዛዞቹን መጠበቅ ይኖርብናል። ደህንነት የፍቅር ጉዳይ ነው። እርሱ አስቀድሞ ወዶናልና እኛም እንወደዋለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 19 አንደኛ ዮሐንስ ምዕራፍ 4 ቁጥር 19ን ልብ ይሏል። ይህ ነጥብ ጌታ ኢየሱስ ከትእዛዛት ሁሉ ታላቁ እንደሆነ አስገንዝቧል። አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹምም ነፍስ፣ በፍጹምም ኃይል ውደድ ይላል። ዘዳግም 6 ቁጥር 5 ዘዳግም 6 ቁጥር 5 መታዘዛችን የፍቅራችን መገለጫ ነው። በየትኛውም መንገድ መታዘዝ በጣም አስፈላጊ ነው ወገኖቼ። ትእዛዙን ብትጠብቁ የሚለውም ለዚህ ነው። ፍቅር ከመጀመሪያውኑ በብሉይ ኪዳን የነበረ ከሆነ በአዲስ ኪዳን ምን አዲስ የሚያደርገው ነገር አለ ብላችሁ ትደነቁ ይሆናል። ልዩነቱ በአዲስ ኪዳን የእግዚአብሔር ፍቅር ወደ ሕያው ታሪክ በመቀየሩ ነው። አስተዋላችሁ? በአዲስ ኪዳን የእግዚአብሔር ፍቅር ወደ ሕያው ታሪክ በመቀየሩ ነው። ይህም በክርስቶስ ወደ ምድር መምጣትና ስለ ሰው ልጆች ኃጢአት መሞት ተገልጿል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8ን ይመለከቷል። ሮሜ ምዕራፍ 5 ቁጥር 8 እርሱ ስለኛ ሞተ። አያችሁ፣ እስራኤልን ከግብጽ በማውጣት ለነርሱ ያለውን ፍቅር መግለጽ አንድ ነገር ነው። ስለነርሱ መሞት ግን ሌላ ነገር ነው። ከሲና ተራራ ጫፍ ላይ ሆኖ መናገር አንድ ነገር ነው። ከላይ ወደ ታች መውረድና የኛን ደካማ ተፈጥሮ መልበስ ፈጽሞ ሰው መሆንና በመስቀል ላይ ስለኛ ኃጢአት መሞት ደግሞ ሌላ ነገር ነው። አድማጮቼ ደግሜ እናገራለሁ፣ ደህንነት የፍቅር ጉዳይ ነው። አስተዋላችሁ? ደህንነት የፍቅር ጉዳይ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 10ን ልብ ይሏል። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 በምዕራፍ 6 እና 7 አሁንም በሙሴ ሁለተኛ ንግግር ላይ ነን። አስተዋላችሁ? በዚህ በምዕራፍ 6 እና በሚቀጥለው ምዕራፍ 7 በሙሴ ሁለተኛ ንግግር ላይ ነን ማለት ነው። 10ን ትእዛዛት ደግሞ እየነገረና ትርጉሙንም ያብራራ ነው ሙሴ። ታላቁ ትእዛዝ ይህ ርዕሰ ጉዳያችን ነው። እስቲ ዘዳግም ምዕራፍ 6 ከቁጥር 1 እስከ 2 ያለውን እንመልከት። አንተ ልጅህም የልጅ ልጅህም በእድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተ እኔ ላንተ ያዘዝኩትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ እድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ ያባቶችህ አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ ይላል። አጽንኦት የተሰጠው ወዳጆቼ በመታዘዝ ላይ ነው። ማለትም በዚህ አሁን ባነበብነው ጥቅስ ውስጥ አጽንኦት የተሰጠው ወይም ደግሞ ኃይለ ቃሉ ወይም ደግሞ ብርቱ ሆኖ የተገኘው ነገር ወይንም ደግሞ እግዚአብሔር አስረግጦ በብርቱ የሚናገረው በመታዘዝ ላይ ነው። በርግጥ በምድር ላይ ሁለት አይነት ሰዎች ብቻ አሉ። እነርሱም እግዚአብሔርን የሚወዱና እግዚአብሔርን የሚጠሉ ናቸው ብለናል በትላንትናው ክፍለ ጊዜ ትምርታችን። ይህ የልባቸው ዝንባሌ በመታዘዝና ባለመታዘዝ ይገለጣል። እንግዲህ በዚህ ምድር ላይ ሁለት አይነት ሰዎች አሉ። ሌሎቹ እግዚአብሔርን የሚወዱ ሲሆኑ፣ ግማሾቹ ደግሞ እግዚአብሔርን የሚጠሉ ናቸው። ለነርሱ ለዘላለም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁል ጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው ይላል። ዘዳግም ምዕራፍ 5 ቁጥር 29ን ይመለከቷል። ይህንን በትላንትናው ምሽት ክፍለ ጊዜ ጥናታችን ተመልክተናል። በነቢዩ ኢሳይያስ በኩልም እግዚአብሔር እንዲህ ብሏል፣ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛልና ይላል። ኢሳይያስ ምዕራፍ 29 ቁጥር 13ን ይመለከቷል። ኢሳይያስ ምዕራፍ 29 ቁጥር 13 ነቢዩ ሳሙኤል ንጉሡን ሳኦልን እንዴት ብሎ እንደገሰጸው ታስታውሳላችሁን? ሳሙኤልም የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል ይላል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22ን ልብ ይሏል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22ን ይመለከቷል። ወዳጆቼ ጌታ ኢየሱስ ለስምዖን ጴጥሮስ ታላቁን ተልኮ ባስረከበ ጊዜ አንዲት ጥያቄ ብቻ ነበር ያቀረበለት፣ የዮና ልጅ ስምዖን ሆይ ትወደኛለህን የሚል ነበር። ዮሐንስ ምዕራፍ 21 ቁጥር 16ን ተመልከቱ። ዮሐንስ ምዕራፍ 21 ቁጥር 16ን ልብ ይሏል። በመንግሥተ ሰማይ የማገኘው ታላቁ ነገር ኢየሱስ ክርስቶስን ማየትና እንደወደደኝና ሁሉንም ስለ እኔ አሳልፎ እንደሰጠ መገንዘብ ነው። ነገር ግን ሌላው በመንግሥተ ሰማይ እጅግ ታላቅ የሚሆነው ቀጣዩ ነገር ሁሉንም ሰው በዚያ ለመውደድ መቻሌና ሁሉም ሰው በተራው እኔን መውደዱ ነው። ደስ አሰኝም ወዳጆቼ። ወገኔ ሆይ መንግሥተ ሰማይን በጣም አስደናቂ የሚያደርገው ነገር ቢኖር ይህ ነው። አስተዋላችሁ? መንግሥተ ሰማይን በጣም አስደናቂ የሚያደርገው ነገር ቢኖር ይሄው ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።